Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። በአዳሪዋ ሎንችና ወደፊት ነው ጉዟችን። ጽዮን ግርማም እዚህ ጋቢና አብራኛለች።
ሰላም እንደምናመሻችሁ። በዛሬው ዝግጅት ሰሞኑን በኤርትራ ባለስልጣናት ላይ የቀረበው የመብት ጥሰት ክስ እንዲመሰረት ጠይቋል። ቀጣዩ ሂደት ምን ይሆናል?
ጉዳዩ ለጸጥታው ጥበቃ ምክር ቤት እንዲተላለፍ ጠይቀናል። በዓለም አቀፉ የወንጀል ፍርድ ቤት ICC ክስ እንዲመሰረት የመጠየቅ ስልጣን ያለው የጸጥታ ጥበቃው ምክር ቤት ብቻ ነው።
የተባበሩት መንግስታት ድርጅት በኤርትራ ላይ የሰብአዊ መብት ይዞታን እንዲመረምር የሰየመው አጣሪ ኮሚሽን ሊቀመንበር ማይክ ስሚዝ ናቸው። ሪፖርቱን በመደገፍ በዛሬው ዕለት በጄኔቫ፣ አዲስ አበባና በትግራይ የሚገኙ አራት የኤርትራውያን ስደተኞች መጠለያ ጣቢያ ሰላማዊ ሰልፎች ተካሂደዋል። ሰልፈኞችንና ተንታኞችን አነጋግረናል።
ወንዶች ጸጉራቸውን ተላጭተው ባዶ እግራቸውን ነበሩ። ያው ሴቶችም የለቅሶ የሀዘን ልብስ አድርገው ጥቁር ያላቸው ጥቁር አድርጎ ነጠላውን የሚዘቀዝቅ ነጠላውን ዘቅዝቆ በእንደዛ ነው ያሳለፍ ነው። እንደገና ደግሞ የሱን ፎቶ በማቃጠል ማለት ነው።
የፕሬዚዳንት ኢሳያስ አፈወርቅ ፎቶ።
የተበደለ ህዝብ አለ። ኤሪትሪያዊ ህዝብ ሰላማዊ ሰልፍ እንዲወጣ ይኸው ሀገራችን ላይ ፈቀድን ለማለት የፖለቲካ ፍጆት ካልሆነ መጀመሪያ ቤታችን ያለውን ኤሪትሪያም እኮ ታደርጋለች። ኤሪትሪያንም ቴሌቪዥን እሰማለሁ እኮ ኢትዮጵያ ውስጥ መብት ረገጣለ አለ። ይሄ ለእነሱ የፖለቲካ ጨዋታ ነው በግራም በቀኝ።
ጋቢና ቪኦኤ ሁሉንም ከዝግጅቶቻችን ታገኛላችሁ። የአዲሱ ትውልድ ድምፅ፣ አብራችሁን ከአድማሽ ተሻገሩ። ዜና እናስቀድም።
ድጋሚ እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። የሶማሊያ ብሔራዊ ጦር በትናንቱ ዕለት ማዕከላዊ ሶማሊያ ውስጥ በአልሸባብ አማጽያን ላይ በወሰደው ጥቃት ስምንቱን ገድሎ በርካታ ጥይቶችንና ጦር መሳሪያዎችን እንደማረከ ባለስልጣናትና የአካባቢው ነዋሪዎች ገለጹ። የሶማሊያ ጦር ኃይል አዛዥ አህመድ መሐመድ ለቪኦኤ የሶማልኛ አገልግሎት እንደገለጹት ጥቃቱ የተካሄደው በግላዱድ ክልል በኤልዲር አጠገብ ባለችው ማሳጋዋ ከተማ ውስጥ ነው ብለዋል። አንድ የመንግስቱ ወታደር መሞቱንም የጦር አዛዡ ገልጸዋል። የዓለም ጤና ድርጅት WHO በአንጎላ በዲሞክራቲክ ሪፐብሊክ ኮንጎ ድንበር መካከል አስቸኳይ የቢጫ ወባ ክትባት እንደሚጀምር ዛሬ ይፋ አደረገ። በወባ ዓለም አቀፍ ደረጃ መሰራጨቱን መግታት ድርጅቱ በቀዳሚነት የያዘው ትኩረት ነው። የመጀመሪያው የክትባቱ መስጫ ጊዜ እንደ አውሮፓውያን አቆጣጠር በመጪው ሐምሌ ወር መሆኑን የገለጸው WHO ቀዳሚዎቹ ደግሞ ንግድና ልዩ ልዩ እንቅስቃሴዎች የሚበዙባቸው የየአገሮቹ መገናኛ ድንበሮች ይሆናሉ ብሏል። ኢንተርፖል በህገ ወጥ መንገድ ፍልሰተኞችን የሚያሸጋግሩትን 11 ወንጀለኞች ለመያዝ በሚያደርገው ጥረት ህዝቡ እንዲረዳው ዛሬ ጥሪ አስተላልፏል። ዋና ጽህፈት ቤቱ ፈረንሳይ የሆነው ዓለም አቀፉ የፖሊስ ድርጅት እስካሁን በበርካታ የተለያዩ ሀገሮች ውስጥ 26 በህገ ወጥ መንገድ ፍልሰተኞችን በማሸጋገር እጃቸው አለበት ተብለው የሚከሰሱ ሰዎችን ይዞ አስሯል። ለኢንተርፖል የአደን ዘመቻ ድጋፍ ሰጪ ክፍሉን በዋና ዳይሬክተርነት የሚመሩት ሚካኤል ኦኮነል ስለዚሁ ሲናገሩ ወንጀለኛው መረብ ህገወጥ አገልግሎት ለሚሰጣቸው ሰዎች ደህንነት ምንም ደንታ ስለሌለውና እንደ ማንኛውም ግዑዝ የንግድ ሸቀጥ ስለሚቆጥራቸው በዓለም ዙሪያ ለደረሰው ሰቅጣጭ አደጋ መጋለጣቸውን ተገንዝበናል ብለዋል። የቱርክ መንግስታት ኩርዲስታን አማጽያን ጋር በሚካሄደው ውጊያ ለወታደራዊ ኃይሉ ሙሉ ስልጣን እየሰጠ ነው። የሰብአዊ መብት ቡድኖች ግን ስልጣን ያለ አግባብ የመጠቀም ክስ በሚሰማበት በአሁኑ ወቅት የጸጥታው ኃይል እንዲህ አይነት ሙሉ ስልጣን ሲያገኝ በማን አለብኝነት ለመንቀሳቀስ የሚያስችለውን ህጋዊ ፈቃድ ጨበጠ ማለት ነው ሲሉ ይነቅፋሉ። ከኢራቋ ፋሉጃ የተፈናቀሉ ስደተኞች በከፍተኛ ሙቀትና በውሃ እጥረት እንዲሁም በመጠለያ እጦት እየተሰቃዩ መሆናቸው ተገለጸ። ወደ 3000 ለሚሆኑ ስደተኞች ንጽህናው ያልተጠበቀና ክፍት የሆነ አንድ መጸዳጃ ቤት ብቻ እንዳለም ተገልጿል። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
Gambino VOA.
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜርና
ጽዮን ግርማ አብረን ከአድማስ ስንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
ወደ መጀመሪያው ዘገባችን ስናመራ ማክሰኞ ዕለት የኤርትራ ባለስልጣናት በዜጎቻቸው ላይ የተፈጸሙ ነው ያላቸውን ሰፊ የመብት ጥሰቶች አስረድቶ የኤርትራ መሪዎች በዓለም አቀፉ የወንጀል ፍርድ ቤት ወይንም በሌሎች የፍትህ ችሎቶች ክስ እንዲመሰረትባቸው መጠየቁ ይታወሳል። አጣሪ ኮሚሽኑ ሪፖርቱን ባቀረበበት ጄኔቫ የድጋፍና ተቃውሞ ሰልፎች ሰሞኑን ሲከናወኑ ቆይተዋል። የአፍሪካ ህብረት መቀመጫው አዲስ አበባና በትግራይ የስደተኞች ጣቢያ የሚኖሩ ኤርትራውያን በዛሬው ዕለት የድጋፍ ሰልፍ አድርገዋል። የኮሚሽኑን ሪፖርት በመቃወም ወደ 45,000 አቤቱታዎችም ተሰብስበዋል። በኤርትራ መንግስት ባለስልጣናት ላይ የቀረቡት ክሶች ግድያ፣ ባርነት፣ ማዋከብና አስገድዶ መድፈርን ያካተቱ ናቸው። የዚህ ሪፖርት ቀጣይ ሂደት ምንድን ነው? ባልደረባችን ሳሌም ሰለሞን የአጣሪ ኮሚሽኑን ሊቀመንበር ማይክ ስሚዝን አነጋግራለች። ሄኖክ ሰማግዜር ዝርዝሩን ይዟል።
በዚህ ሳምንት የተባበሩት መንግስታት ድርጅት በኤርትራ ላይ የሰብአዊ መብት ይዞታን እንዲመረምር የሰየመው አጣሪ ኮሚሽን የኤርትራ ባለስልጣናት በዜጎች ላይ ያደርሷቸዋል ያላቸውን ወንጀሎች ለሰብአዊ መብት ኮሚሽኑ አቅርቧል። ዘገባው በኤርትራ ላይ እንደ ሀገር የቀረበ ሳይሆን በተናጠል መሪዎች የፈጸሟቸውን የግለሰብ የሰብአዊ መብት ጥሰቶች ላይ ያተኮረ ነው ተብሏል። በተለያዩ ሀገሮች የመብት ይዞታዎች ላይ የሚቀርቡ ዘገባዎች የተለመዱ ቢሆንም የአጣሪ ኮሚሽኑ ዘገባ ግን መሪዎቹ በዓለም አቀፉ የወንጀል ፍርድ ቤት ICC ወይም በሌሎች ችሎቶች ጉዳያቸው እንዲታይ የሚጠይቅ ነው። የአጣሪ ኮሚሽኑ ሊቀመንበር ማይክ ስሚዝ እንደገለጹት የተባበሩት መንግስታት የሰብአዊ መብት ኮሚሽን በዚህ ሳምንት ውሳኔ እንደሚያሳልፍ ይጠበቃል። በዚህ ውሳኔ ጉዳዩን ወደ ተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት በመምራት ባለስልጣናቱ ተጠያቂ እንዲሆኑ የሚደረግበትን መንገድ ኮሚሽኑ እያፈላለገ መሆኑን አስታውቋል።
ጉዳዩ ለጸጥታው ጥበቃ ምክር ቤት እንዲተላለፍ ጠይቀናል። በዓለም አቀፉ የወንጀል ፍርድ ቤት ICC ክስ እንዲመሰረት የመጠየቅ ስልጣን ያለው የጸጥታ ጥበቃው ምክር ቤት ብቻ ነው። የሰብአዊ መብት ኮሚሽኑ ይህንን ጥያቄ በውሳኔ ያጸድቃል ወይ? ስለዚህ የማውቀው ነገር የለም። ያን ባያደርጉ ወይንም አድርገውትም ቢሆን ሌሎች አማራጮች አሉ። የአፍሪካ ህብረት በጉዳዩ ላይ ተጠያቂነት እንዲኖር ልዩ ችሎት እንዲያቋቁም ጠይቀናል።
በቅርቡ በሂሴን ሀብሬ ላይ በልዩ ፍርድ ቤት የተመሰረተው ክስና የጥፋተኝነት ውሳኔ ለዚህ ሂደት እንደ ምሳሌ ሊሆን ይችላል ብለዋል ማይክ ስሚዝ። ለመሆኑ የትኞቹ የኤርትራ ባለስልጣናት ናቸው እንዲከሰሱ የተጠየቀው በሚል ላቀረብንላቸው ጥያቄ ሲመልሱ አስቀድሞ የፕሬዚዳንት ኢሳያስ አፈወርቂ ስም የተጠቀሰ ቢሆንም በማክሰኞ ዘገባው ግን ስማቸው አልተጠቀሰም። ይሄ ያልተደረገበትን ምክንያት ሲያስረዱ ክሱ የቀረበባቸው ግለሰቦች መብትን ለመጠበቅ እንደሆነ አስረድተዋል።
ድርጊቱን ፈጽመዋል ብለን የምናስባቸውን ሰዎች ለማነጋገር አልቻልንም። የእነርሱን ምላሽና በበኩላቸው ጉዳያቸውን የሚያስረዱበት መንገድ ስላልተመቻቸ ስማቸውን ከመጥቀስ ተቆጥበናል። ይሄ እንግዲህ ፕሬዝደንቱንም ያካትታል።
በዝርዝር የተካተተው ማስረጃ አቃቢ ሕጎች ክስ ለመመስረት ከወሰኑ ለምርመራ መነሻ መረጃ ሊሆናቸው እንደሚችል ሊቀመንበሩ ገልጸዋል። የመንግስታቱ ድርጅት የኤርትራ የሰብአዊ መብት አጣሪ ቡድን ሊቀመንበር ማይክ ስሚዝ ዘገባቸውን የሚቃወሙና የሚደግፉ ሰልፎች መከናወናቸውን ገልጸው በተቃውሞ 45,000 የአቤቱታ ደብዳቤዎች እንደ ተቀበሉ፣ ስምንቱ ደግሞ ከኤርትራ መሆናቸውን ገልጸዋል። ሁሉንም አንብበው ወደ 500 ለሚሆኑት በስልክ ተጨማሪ መረጃ መቀበላቸውን ይናገራሉ። አንዳንዶቹ በተናገሩት ሲጸኑ፣ ሌሎቹ ደግሞ ጻፉ ተብለን ነው፣ ሌሎች ደግሞ ከሀገር ለመውጣት እንዲረዳን በማሰብ ነው የሚሉ በርካታ ምክንያቶችና ምላሾችን ማግኘታቸውን አስረድተዋል።
On both sides, I would say it's good to see.
ለሁለቱም ወገኖች የምለው በነጻ ሀገር ሆነው ትክክል ነው ብለው ለሚያስቡበት ዓላማ ሰልፍ መውጣታቸው መልካም ነገር መሆኑን ነው። ሁለቱንም ወገኖች በእጅጉ እናከብራለን።
የኤርትራ መንግስት በአጣሪ ኮሚሽኑ የቀረበው ውንጀላ በርዕዮተ ዓለም የተመራና የዓለም አቀፍ ተቋማትን ስልጣን የተላለፈ ነው ሲል ውድቅ አድርጎታል። ጋቢና ቪኦኤ ከአሜሪካ ድምፅ የተጀመረው አዲስ ዝግጅት ጋቢና ቪኦኤ በናይል ሳት ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል በናይል ሳት ከሰኞ እስከ አርብ እንዴት እንደምታገኙን እንንገራችሁ። ፍሪኩዌንሲ 12.399 ኤፍኢሲ 56ኛ ሲምቦል ሬት 27.5 ፖላራይዜሽኑ ቨርቲካል ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
በሬዲዮ ደግሞ በአጭር ሞገድ ዝግጅቶቻችንን በ19 ሜትር ባንድ በ15580 ኪሎ ሄርዝ በአጭር ሞገድ እንዲሁም በ49 ሜትር ባንድ በ6080 ከምሽቱ 1 ሰዓት ተኩል ጀምሮ ታገኙናላችሁ። ከምሽቱ 1 ሰዓት ደግሞ በመካከለኛ ሞገድ በ1431 እንገኛለን። በቀጥታ በፌስቡክም ዝግጅቶቻችንን መከታተል ትችላላችሁ። አት ቪኦኤ አማሪክ ላይ በዝግጅቶቻችን ላይ ያላችሁን አስተያየት ስጡን።
አሁን ወደ ትግራይ እናምራ። በትግራይ ክልል በሚገኙ አራት የስደተኞች መጠለያ ጣቢያዎች የሚገኙ ኤርትራውያን በዛሬው ዕለት የተባበሩት መንግስታት ድርጅት ኮሚሽን ያወጣውን ዘገባ በመደገፍ ሰላማዊ ሰልፍ አካሂደዋል። በህጻጽ ሽመልባ፣ አዲ ሀሩሽና ማይ አይኒ የሚገኙ ስደተኞችን ባልደረባችን ገብረ ገብረ መድህን አነጋግሯል።
ሙልጌታ ወልዳቢ እባላለሁኝ። እዚሁ የማይአይኒ ካምፕ የስደተኛ መጠለያ ሰፈር ነው ያለሁኝ። ሰላማዊ ሰልፉን እንኳን በጣም በጣም እንደ ስሙ ሰላማዊ ሆነ። በጣም በደማቅ ወኔ እንቅስቃሴ የተሞላበትና የህዝቡን ድጋፍ በሚገባ የተንጸባረቀበት ቀን ነበረ። በጣም ሰፊና የመላውን ህዝብ ሳተፍበት የነበረበት በጣም ደማቅ ሰላማዊ ሰልፍ ነበረ።
ምን ያህል ህዝብ ተሳትፎበታል?
እንዲያውም ቢያንስ ይኔ እንኳን ከአስር ሺህ በላይ ነው ምለው። በእድሜ በኩልም ያየን እንደሆነ ከትንሻቸው ህጻናት እስከ አዛውንቶች የሰባ ሰማንያ ዓመት እድሜ ያላቸው አዛውንቶቹ እንዲያም ተሳትፈዋል። በሙሉ በጋለ ስሜትና በከፍተኛ ጩኸት ነበር ሰልፍን ያደመቁ።
እዛ የኤርትራውያን ስደተኞች ካምፕ ህጻናት እንዳሉ እናውቃለን። አሁን ሲገልጹልኝ አቶ ሙልጌታ ግን የሰማንያና የሰባ ዓመት ሁሉ ተሳትፈዋል ብለዋል። እና የሰማንያና የሰባ ዓመት አዛውንቶች እዛ መጠለያ ውስጥ አሉ?
በቁጥር ምናልባት ቢያንሱ ትንሽ ሊሆኑ ይችላሉ። ካልሆነ በስተቀር ካምፑ ያውና የስምንት ዓመት እድሜና ከላይ ከሰባት ዓመት እድሜ በላይ ስላለው ትንሽ ሊሆኑም ይችላሉ። እንዲያውም የአረጋውያን ማህበርም የሚባል አለ እዚህ ካምፕ ውስጥ የተደራጀ በእርስ በርሱ ማለት ነው። የአረጋውያን ማህበርም የሚባል አለ ደግሞ። እነሱም በታላቅ ወኔ ነበር የተንቀሳቀሱት። ምክንያቱም ኤርትራ ታሪክም ከመጀመሪያውና እስከ መጨረሻው ራሳቸውን ቆት ነገር ነው እና በታላቅ ጩኸትና በታላቅ በጋለ ሙቀት ነበር የተሳተፉ።
የሰላማዊ ሰልፍ አላማው ምንድን ነው?
አላማውን በዩናይትድ ኔሽንስ የተደራጀውን ሰብአዊ መብት አጣሪ ኮሚሽን ድጋፍን ለመስጠት ነበረ። መጀመሪያ ነገር ባለፈው ፌብሪዋሪ እንዲያውም መጥተው ነበርና እዚህ ጋር የቃለ ምስክርነታችን ሰጥተን ነበር ለአጣሪ ኮሚሽኑ። ስለዚህ ይህንን ችግር ያጋጠመን እኛ ጋር እንደመሆኑ መጠን ከሌላ ሳንጠብቅ እኛ ራሳችን ምስክሮች እንደሆን ለመግለጽና ለመርማሪ ኮሚሽኑ ድጋፍ ለመስጠት ነው።
ለመሆኑ አቶ ሙልጌታ በኤርትራ መንግስት የደረሰብህ በደል በግልህ ይሁን በቤተሰብ አካባቢ አለ?
አዎ፣ ምንድን ነው ማስታወስ ያለብን ነገር በእኔ የደረሰና በጓደኛ የደረሰ ጓደኛ የደረሰውን ነገር እኔ ጋር መድረሱ ስለማይቀር ሁሉንም ብቻ ለማንኛውም ነገር ማንኛውንም ቤተሰብ ኤርትራ ጋር ቢያንስ ራሱ ካልተነካ የእሱ የቅርብ ቤተሰብ መነካት ስለማይቀር እና ስለሚነካም በዚህ ነበር እኔ የወጣሁት። ለምሳሌ በራሴ በኩል እንደዚህ ታስር ያለሁኝ ምናምን ምናምን የሚሉ ሰዎችም አሉ። እኔም እንደሱ ነኝ፣ የእሱ አካል ነኝ፣ የእሱን ጽዋም ጠጥቻለሁ። ለማንኛውም ግን የባሰውን እንዳይመጣ ብዬ ነው እኔ የመጣው።
ለምን ያህል ጊዜ ታሰር?
እስከዚህ ማስከፊ እስራት አደለን የአንድ ስድስት ወር ነበር የታሰርኩኝ።
ሰላማዊ ሰልፍ የነበረው ዛሬ እኛ ራሳችን በትብብር አድርገን ማንም የደገፈን የለም። ሰላማዊ ሰልፍ ልናደርግ ግን ለመንግስት ኢትዮጵያ ጠይቀን ፍቃድ ከተሰጠን በኋላ ሰላማዊ ሰልፉን አደረግ ነው ማለት ነው። ይግደፍ እንዲወርድ ወይ ደግሞ ከቦታው እንዲነሳ ወይ ደግሞ በቃ ፍርድ እንዲፈረድበት ነበር ያ ቀንዱ መውጫችን ማለት ነው።
ለመሆኑ እድሜ ስንት ነው?
እድሜ 29
29 ከሀገርሽ ከወጣሽ ስንት ጊዜ ሆነሽ?
7 ዓመት አረኩ።
7 ዓመት እዚሁ መጠለያ ካምፕ ነው ያለሽው?
አዎ።
ምን ያህል ተሳታፊዎች ነበሩ እዛ የዛሬው ሰላማዊ ሰልፍ? ምን አረጋችሁ?
አዎ፣ የዛሬው በግምት ነው አንድ በእኔ ግምት ማለት ነው ብዙ ሰው ነው የነበረው፣ አንድ 7000 ምናምን ይሆናል።
ተሰባስባችሁ ምንድን ነው ያረጋችሁት?
ያላቸው ወንዶች ጸጉራቸውን ተላጭተው ባዶ እግራቸውን ነበሩ። ያው ሴቶችም የለቅሶ የሀዘን ልብስ አድርገው ጥቁር ያላቸው ጥቁር አድርጎ ነጠላውን የሚዘቀዝቅ ነጠላውን ዘቅዝቆ በእንደዛ ነው ያሳለፍነው። እንደገና ደግሞ የእሱን ፎቶ በማቃጠል ማለት ነው።
የፕሬዚዳንት ኢሳያስ አፈወርቅ ፎቶ ባዶ እግራቸውና ጥቁር የሀዘን ልብስ መልበስ ምንን ለማሳየት ነው? ለምንድን ነው
ጥቁር ልብስ የለበስ ነው? ያው ምንድን ነው ስሙ የተነሳ ነው፣ ብዙ ህልቂቶች፣ ብዙ ትንንሾች ስለሞቱ ባህር ላይ። ያው ደግሞ ሀገራችን ደግሞ ምንም እርካታ የሌላት ነው፣ ሰላም ስለሌለ፣ ጥሩ መንግስት ስላሌለን በቃ እሱ ነው የኔ መግለጫ ይሄ ነው። ምክንያቱ ጥሩ መንግስት ቢኖር አቅፎ በያዘን ነበር፣ እኛም ስደት ባልወጣን ነበር።
የኢትዮጵያ መንግስት ነው ያስተባበረው ይሄ ሰላማዊ ሰልፍ ለሚሉት ምን መልስ አለሽ?
ይሄ ውሸት ነው የምለው። ምክንያቱ የኢትዮጵያ መንግስት ለእኛ ውጡ አትውጡ አይሉንም። ምክንያቱ እንደ ፍላጎታችን ነው የምንኖረው፣ ነጻነት አለን። ከሀገራችን ይበልጥ ስብሰባ ላይ የፈለግነውን እየተናገርን የፈለገውን እያረግን፣ ምክንያቱ እኛ ማህበር አለን፣ የሴቶች ማህበር፣ የሽማግሌዎች ማህበር፣ እንደዛ የተለያየ ማህበር አለ። ማህበሮች ሁሉ ተስማምተን ተደራጀተንበት የተነጋገርንበት ከዛ ለኢትዮጵያ መንግስት ጠይቀን መጠየቅ ስለሚገባን ከፈቀደልን በኋላ ደግሞ ያው ሰልፉን አረግን ማለት ነው እንጂ እሱ የተተባበረን ነገር የለም።
All right, everybody out there, this is Gabina VOA.
Gabina VOA.
Everybody, cuenta! Cuenta!
በሌላ በኩል በኢትዮጵያ የሚኖሩ የኤርትራ ስደተኞች በተባበሩት መንግስታት ድርጅት የኤርትራ ጉዳይ መርማሪ ኮሚሽን ላወጣው ዘገባ ያላቸውን ድጋፍ በአፍሪካ ሕብረት ዋና ጽህፈት ቤት ፊት ለፊት በሰላማዊ ሰልፍ ገለጹ። የአጣሪ ኮሚሽኑ ዘገባ አያሌ ኤርትራውያን ያሳለፉትን ስቃይ ያንጸባርቃል ብለዋል። ሰልፈኞቹ የሱዳን መንግስት ኤርትራውያን ስደተኞችን ወደ መጡበት እንዲመለሱ የሚወስደው እርምጃ ክፉኛ እንዳሳሰባቸው አስታውቋል። መለስካቸው አምሃ ተከታዩ ልኳል።
በመቶዎች የሚቆጠሩ በኢትዮጵያ የሚኖሩ የኤርትራ ስደተኞች ዛሬ ረፋዱ ላይ በአዲስ አበባ ከተማ ከገነት ሆቴል ተነስተው አፍሪካ ሕብረት ዋና ጽህፈት ቤት ፊት ለፊት በመድረስ በተባበሩት መንግስታት ድርጅት የኤርትራ ጉዳይ መርማሪ ኮሚሽን ላወጣው የሰብአዊ መብት ረገጣ ዘገባ ያላቸውን ድጋፍ በሰላማዊ ሰልፍ ገልጸዋል። ሰላማዊ ሰልፈኞቹ ለአፍሪካ ሕብረት ኮሚሽን ሊቀመንበር ዶክተር ኢንኮሳዛና ዲላሚኒ ዙማ ባቀረቡት ደብዳቤ ዛሬ እዚህ የተሰበሰብነው ኤርትራውያን የኤርትራን መንግስት የሰብአዊ መብቶች አያያዝ እንዲመረምር በተባበሩት መንግስታት ድርጅት የተቋቋመው መርማሪ ኮሚሽን ከቀናት በፊት ይፋ ላደረገው ዘገባ ያለንን ጠንካራ ድጋፍ ለመግለጽ ነው ብለዋል። ይህ ዘገባ አያሌ ኤርትራውያን ሰለባ የሆኑበትን ድርጊት በሚገባ የሚያጋልጥ እንደሆነም ሰልፉን ካስተባበረው ኮሚቴ አባላት አንዱ ለሊቀመንበሩ ተወካዮች በንባብ አሰምተዋል።
የመርማሪ ኮሚሽኑ በምርመራ የደረሰበት እኛ ሰለባ የሆን ህዝቦች አስቀድመን የምናውቀውንና ለአመታትም ያሳለፍነውን ስቃይ የሚያረጋግጥ ነው። ኮሚሽኑ የኤርትራ መንግሥት ባለሥልጣናት የሚከሰሱባቸውን በሰብአዊነት ላይ የፈጸሟቸውን ወንጀሎች በነጻ መንገድ ያረጋገጠ ነው። ስለሆነም እነዚህ ባለሥልጣናት ለፈጸሙት ግድያ፣ ስቃይና የሰብአዊ ድርጊቶች፣ ወከባና ከሕግ ውጪ እስር የመሳሰሉ ወንጀሎቻቸው ኃላፊነቱን መውሰድ ይኖርባቸዋል።
በአሁኑ ጊዜ በኤርትራውያን ላይ የሚፈጸም ማንኛውም በደል በመላ አፍሪካ የተፈጸመ ሆኖ እንደሚቆጠር ያላቸውን እምነት የገለጹት ሰልፈኞች የህብረቱ ኮሚሽን ሊቀመንበር በአሁኑ ጊዜ በኤርትራ ውስጥ እየተፈጸመ ያለውን የሰብአዊ መብቶች ረገጣ በማውገዝ በአፍሪካ የሰብአዊ መብቶችን የማራመድና የመንከባከብ ኃላፊነታቸው እንዲወጡ ጠይቀዋል። ከኤርትራ ወደ ሱዳን በሚፈልሱ ኤርትራውያን ላይ እየተፈጸመ ነው ያሉትን እርምጃም በጥልቅ ያሳሰባቸው መሆኑን ለሊቀመንበሯ ባስገቡት ደብዳቤ አመልክተዋል።
Moreover, we are deeply concerned regarding Sudan's refoulement of Eritrean refugees to Eritrea. We strongly urge your office to
የሱዳን መንግስት ከኤርትራ የሚፈልሱ ሰዎችን ወደ መጡበት የመመለስ እርምጃው በእጅጉ አሳስቦናል። ይህን የብዙ ኤርትራውያን ህይወት ለከፍተኛ አደጋ የዳረገ ህገወጥ እርምጃ ጽህፈት ቤቱ እንዲያወግዘውና እንዲያስቆመውም እንጠይቃለን።
የህብረቱን ኮሚሽን ሊቀመንበር ዶክተር ዲላሚኒ ዙማን ወክለው ከሰልፈኞቹ ደብዳቤውን የተቀበሉት እንደገለጹት ዶክተር ዙማ በሌላ ስራ ምክንያት ከአዲስ አበባ ስለወጡ ሊቀበሏቸው እንዳልቻሉ ገልጸዋል። ይህ የድጋፍ ደብዳቤያቸውና ጥብቅ ጥሪያቸው ለሚመለከተው የኮሚሽኑ አካል እንደሚደርስም አረጋግጠውላቸዋል። በኢትዮጵያ አያሌ ተቃዋሚ ፓርቲዎች በየጊዜው ሰላማዊ ሰልፍ ለማድረግ ውቅና ሲጠይቁ እድሉ እንደሚነፈጋቸው ይናገራሉ። ውቅና እንደተሰጠ ቆጥረው ሲወጡም በጸጥታ ኃይሎች በኩል ፈቃድ የሌለው ሰልፍ ነው በሚል ግጭት እንደሚፈጠርና ጉዳት እንደሚደርስም ያሳውቃሉ። ከ1997 ምርጫ ወዲህ ይህ መብት በእጅጉ እንደተጣበበም ብዙዎቹ ይናገራሉ። በአዲስ አበባ ዩኒቨርሲቲ የፍልስፍና መምህር የነበሩትና በማኅበራዊና ፖለቲካዊ ሀያሲነታቸው የሚታወቁትን ዶክተር ዳኛቸው አሰፋን ዛሬ ኤርትራውያን ስደተኞች ካደረጉት ሰላማዊ ሰልፍ ጋር አያይዤ በዚህ ጉዳይ ላይ ያላቸውን አስተያየት ጠይቄያቸው ነበረ።
እንዴት መሰለህ፣ እኔ አሁን ለምሳሌ እንዳንድ ኢትዮጵያዊ ዜጋ አሜሪካን ሀገር ወይም ዩሮፕ የኢትዮጵያን መንግስት አስመልክቶ እዛ ያሉ ኢትዮጵያውያን ሰላማዊ ሰልፍ ሲያደርጉ የመብት ረገጥ አለ፣ ችግር አለ ብለው ሲሉ ስደግፍ ነው የኖርኩት። አሁን ደግሞ ኤርትራውያን አዲስ አበባ ሆነው ሀገራችን ላይ ችግር አለ ሲሉ ድጋፍ እሰጣለሁ። በሌላ በኩል ግን ይሄ ከተማ እንደውም ሰላማዊ ሰልፍ ጥማት አለ። አምነስቲ ኢንተርናሽናል ወይም ሌላ ቡድን ኤርትራ ላይ ብቻ አይደለም ያወጣው፣ ኢትዮጵያ ብላይ ሲያወጣ እኛ ዜጎች የኢህአደግ አባል ያልሆን ነው ዜጎች ይህንን ሪፖርት እንደግፋለን። አምነስቲ ኢንተርናሽናል የሚያወጡትን እና ሰላማዊ ሰልፍ እንውጣ ብንል በፍጹም አንችልም፣ ዱላ ነው የሚጠብቀን። ማንኛቸውም የፖለቲካል ፓርቲ እንደውም ለብዙ አመታት ነው የምልህ ምንም አይነት የሰላማዊ ሰልፍ በሰላም ተቃውሞን የማሰማት እና አንዳንድ ነገሮችን የማድረግ በፍጹም የተከለከለበት አገር ነው ኢትዮጵያ። በፍጹም ነው የምልህ የመጨረሻ ሰላማዊ ሰልፍ የሞከሩት እነ ብሉ ፓርቲና አንድነት ፓርቲ ከማፍረሳቸው በቀር ነበር። እነሱም የደረሰባቸውን ድብደባ ሆስፒታል ነው የተጨመሩት። እና የተበደለ ህዝብ አለ፣ ኤሪትሪያዊ ህዝብ ሰላማዊ ሰልፍ እንዲወጣ ይኸው ሀገራችን ላይ ፈቀድን ለማለት የፖለቲካ ፍጆት ካልሆነ መጀመሪያ ቤታችን ያለውን ኤሪትሪያም እኮ ታደርጋለች። ኤሪትሪያንም ቴሌቪዥን እሰማለሁ እኮ ኢትዮጵያ ውስጥ መብት ረገጥ አለ አለ። ይሄ ለእነሱ የፖለቲካ ጨዋታ ነው በግራም በቀኙ። እና እኛ ቢፈቀድልን ኖሮ ህዝቡ ቢፈቀድለት ኖሮ ይሄንን ኢትዮጵያ ውስጥ ሰላማዊ ሰልፍ ተደረገ የሚለውም ከበሬታ እንሰጠው ነበር። ግን ያም ሆነ እኛ አልተደረገልንም ብለን ኤሪትራውያን በራሳቸው ቮለንተሪሊ ከወጡ ያላጠናሁትም መደገፋቸው የሀገራቸው የመብት ሁኔታ እንዲሻሻል ሰላማዊ ሰልፍ መውጣታቸው አንደኛ የራሳቸው ጉዳይ ነው፣ የራሳቸው መብት ነው እና እንደ አንድ ኢትዮጵያ ዜጋ የምደግፈው ነው እልሃለሁ።
በጣም አመሰግናለሁ።
ዝግጅታችንን በፌስቡክ እየተከታተላችሁ ያላችሁ አስተያየቶቻችሁ እየደረሱ ነው። ሚኪያስ አዳነ የኤርትራውያንን ከጄኔቭ ለመስማት በጣም ስጠብቃችሁ ነበር ብሏል። በስልክ ደውለን ስላላገኘናቸው ነው። ጥረታችንን እንቀጥላለን። ከምሽቱ 3 ሰዓት ላይ የምናመጣው ይሆናል። ያኔ ጠብቀን አይሰማም የሚሉ አሉ። ድምጻችሁን ከፍ ብታደርጉት የምትሰሙት ይሆናል። እናመሰግናለን። ዲጄ ፋቱ ሙዚቃ ሊመርጥልን እዚህ ይገኛል። አሁን ዲጄ ምን ይዛል
ዛሬ? እንግዲህ የሚመርጥላቸው ቴዲ አፍሮን ነው። ኮርኩም አፍሪካ ይሰኛል። አሪፍ ሬጌ ሙዚቃ። I'm the best of my people.
የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። ጋቢና ቪኦኤ ይቀጥላል። ወደ መጨረሻው ዘገባ እናልፋለን። በሻሸመኔ ከተማ ጨለማን ተገን በማድረግ በሚፈጸሙ ወንጀሎች ሰዎች እየተገደሉ መሆኑን እስካሁን 7 ሰዎች መሞታቸው፣ ግድያው የሚፈጸመው ደግሞ በፌሮ ብረትና በስለት ተወግተው መሆኑን በሻሸመኔ ከተማ የሚኖሩ ተማሪዎች ገልጸዋል። ግድያውን በመቃወም ለተቃውሞ ሰልፍ ቢወጡም ተቃውሟቸውን ሳያሰሙ ፖሊስ እንደበተናቸው ለአሜሪካ ድምፅ ሬዲዮ ተናግረዋል። የከተማው ፖሊስ በበኩሉ ሰዎች መገደላቸውን አምኖ ወንጀሉ የተፈጸመው በቅርቡ በእስር ከተፈቱ ወንጀለኞች እንደሆነ ገልጿል። ጽዮን ይዛለች ዝርዝሩን።
ካለፉት 3 ሳምንታት ጀምሮ በሻሸመኔ ከተማ ውስጥ በአሳቻ ቦታና ጨለማን ተገን በማድረግ በድንገት ሰዎች እየተገደሉ እንደሆነ ተማሪዎች ይናገራሉ። ትብለጥ ጎሳ የተባለች የሁለተኛ ደረጃ የ11ኛ ክፍል ተማሪ ስለ ሁኔታው ለአሜሪካ ድምጽ ስትናገር በከተማው ውስጥ በቅርብ ጊዜ ውስጥ የተደረገ ምንም አይነት የኦሮሞ ተማሪዎች እንቅስቃሴና ተቃውሞ እንደሌለ ገልጻ፣ ነገር ግን በማይታወቅ ሁኔታ ጨለማን ተገን በማድረግ በፌሮ ብረትና በስለት እየተወጉ ሰዎች እየሞቱ ነው ትላለች።
በሻሸመኔ አካባቢ በጣም ሰዎች በየቀበሌ እየሞቱ ያድራሉ እና በሻሸመኔ ዙሪያ ያለው ነገር በጣም ችግር ነው። ሰው ወጥቶ መግባት አልቻለም። ተማሪዎች ደግሞ ይህን እንቃወማለሁ እኛ እንቃወማለን ብለን ነበረ ሰልፍ የወጣደ። ሰልፉ ደግሞ አይቻልም ነበር የተባለው የከተማውን አስተዳዳሪ ጠይቀን ነበረ። እንኳን እኛ አይደለም እኛ የምንመልሰው ወደ የሚቀጥለው አካል ጠይቁ ነበር የተባለው። ግን ተማሪዎች እንብ ብለን ወጥተናል። ከኛ ጋር የሚማር ልጅም ተገሎብን ነበር። 11ኛ ክፍል ከኛ ጋር ቁጭ ብሎ የሚማር ልጅ ካሩ 11 ክፍል ተማሪ ነበር። እኛ 11 ክፍል ተማሪዎች ነን። ልጅ እንዴት ይገደልብናል? ተማሪ ከኛት እንዴት ይጎላል? በየሰዓቱ ወይ ወጣቶች ተገለው ሜዳ ላይ ይጠላሉ።
ይህ ሁኔታ ያሳሰበን ተማሪዎች ከቦታው ተሰባስበን ከተነጋገርን በኋላ ሰዎች ሊገደሉ አይገባም፣ ፖሊስ ከተማ ውስጥ እስካለ ድረስ ጥበቃም ሊያደርግ ይገባል በሚል ተቃውሞ ለማሰማት ጥያቄ ብናቀርብም ጥያቄያችን ተቀባይነት ባለማግኘቱ በራሳችን ሰልፍ ወጥተን ነበር ትላለች።
እንኳን እናንተ አይደለም ከእናንተ በላይ ያለው ሰው መጠየቅ ይህንን በዚህን ሰዓት አይቻልም ነበር የተባለው። እኛ ደግሞ ዝም ብለን ወጥተን ተቃውሟችን እናሰማን። ተማሪዎች ተሰሩ ቤት የህብረተሰቦች ምናምን እዛ አካባቢ ያሉት ሹፌሮች ምናምን ነገር አገዙን። ከእኛ ከተሰበሰብን ተቃውሞውን ካነሳን በኋላ ሰዎቹ ተቀላቀሉን። በዛን ሰዓት አጋዝ መጣ እንዳለ ተማሪዎችን ህብረተሰቡንም በተናቸው። እሱ አኩል ሰዓት አንድ ሰዓት ቢሆን ነው። ብዙም ሳንቆይ ወዳው በተንን ወዳው ፌደራል መጣ። ለሞተ ሰው ያልመጣ አካባቢውን ወረሰ፣ እኛንም ወረረን፣ ተባታተን።
ይህንኑ በተመለከተ በትላንትናው ዕለት ሰልፍ ማድረጋቸውን የሚናገረው ሌላው ተማሪው ሞርካ ጌታቸው በከተማው እየተገደሉ የሚገኙትን የሟቾች ቁጥር በተመለከተ በተለያየ ቦታ የተለያየ ቁጥር እንደሚጠቀስ ገልጾ እኛ በትክክል ያየነው 7 ሰው መሞቱን ነው ብሏል።
በፌሮ ነው ፌሮ ብረቱ ፌሮ ያለ በቃ በጀርባችሁ ጀርባን እየወጉ ይሄኛውን ደግሞ 11ኛ ክፍል የሚማረው ጠዋት ወጡ ከአባትዮ ጋር መዝጊት ከመዝጊት ሲመጣ ወደ ቤት ሲገባ አባትዮ ቀድሞ ገባ። ልጁ ወደ ኋላ ቀሱ ወደ ቤት ሲገባ በቃ ከኋላ ነው የሚመጡ እና አሁን በትክክል ያየ ነው 7 ነው በብዛት። አሁን ሌላ ሰው ቢሞት እኮ ሌላ ዘራፊ ነው ብር ፍለጋ ነው ይባላል። ሌላው እነዚህ አሁን እኮ ሰውን መግደል ብቻ ነው እንጂ ኪሱም ብርም ፈትሾ ብሩም በዙ እኮ ዘራፊ ነው እንላለን። ይሄ ግን አሁን በቃ ያው ሆነ ብሎ እኮ ሊገሉ ይወጡ ናቸው እንጂ በአንድ ጥሪት አሁን በቀደም 3 ሰው ነው የተገሉ ያደረ እዚህ 01
የሻሸመኔ ከተማ ፖሊስ ኃላፊ ኮማንደር አለማየሁ ታደሰ ለአሜሪካ ድምጽ የኦሮምኛ ቋንቋ ዝግጅት ክፍል ይህንኑ በተመለከተ ተጠይቀው እኛ ጋር የተገደሉት ሰዎች 2 ናቸው፣ 2ቱ ደግሞ ቆስለዋል። ሁኔታው ተጋኖ እንደተነገረው አይደለም። ከዚህ ጋር ተያይዞ ከዚህ በፊት በተለያዩ ወንጀል ተከሰው ታስረው የነበሩና የእስር ጊዜያቸውን ጨርሰው ከወጡ በኋላ ይህንን ወንጀል መፈጸማቸው ታውቆ በቁጥጥር ስር ውለው ጉዳያቸው ሲታይ ቆይቶ በትላንትናው ዕለት በ3ቱ ላይ የእድሜ ልክ በ2ቱ ላይ ደግሞ የ23 ዓመት እስር ተፈርዶባቸዋል ብለዋል።
የምሽቱ የጋቢና ቪኦኤ ዝግጅታችን ወደ መጠናቀቁ ነው። እንግዲህ በፌስቡክ አት ቪኦኤ አማሃሪክ ላይ፣ በትዊተርም እንዲሁ አት ቪኦኤ አማሃሪክ ላይ አስተያየቶቻችሁን ሁልጊዜም አድርሱ።
ስናስተናግዳችሁ ያመሸነው ጽዮን ግርማና
ሄኖክ ሰማእግዜር ነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበረው ነው። የጋቢና ዲጄ ዲጄ ፋቱ ጋር በመሆን
ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።